የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ጥቅምት 25 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጀምረናል።
ዛሬ የበየነ መረብ ላይ ንግድን የተመለከተ ዘገባ አለን።
ኢትዮጵያ ውስጥ ይሄ ቴክኖሎጂ መቼ መጥቶ እንገበያይበታለን ብለው በተስፋ የሚጠባበቁ ብዙ ሰዎች ነበሩ። በኢትዮጵያውያን የተሰራ ድርጅት ስለሆነ ደስተው ብሏቸዋል።
የሰማችኋቸው አቶ አብይ ኃይለስላሴ ነው። አዲስ መርካቶ የተሰኘው የበየነ መረብ ገበያ መስራች ናቸው። አብረውን ያመሻሉ።
የ2019 ዓ ም የሲኤንኤን ጀግኖች የህዝብ ምርጫ ላይ ምርጥ 10 ውስጥ የገባች ኢትዮጵያዊት ተወዳዳሪም እንግዳ ይዘናል።
መጠየቅ ሲጀምር ለሴቶች በጣም በቀረበ ሰቀቀን ምንድን ነው ፊታቸውን እያዞሩ ለምንድን ነው ይህን ጥያቄ ምስጠይቅ ነው የሚለውን ነገር ነበር። ለካ ምንም ነገር እንዳልተቀየረ ተገነዘብኩኝ ማለት ነው። እና በጣም ያሳቀቀኝ ግን በገጠር አካባቢ ሄጄ ምንድን ነው የምትጠቀሙት ጊዜ አንድ ሲጠይቀ በሚገርም ሁኔታ ጉድጓድ ቆፍረን ቁጭነላል። እንዴት እንደ ቧንቧ የሚፈስ ሲከፈት ሲዘጋ አይደለም። ስለዚህ በጣም አስፈቀቀኝ እና በዛ ሰዓት ምን ታዲያ ምን ማድረግ ነው ያለብ? አንድ ነገር መሰራት አለበት እንጂ እንዴት ሴቶች ልጆች እንደዚህ እያሉ መኖር ይችላሉ? ማሰብ ጀመርኩኝ ማለት ነው።
እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩ።
ይህንንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናቸው እንሆናለን። በቅድሚያ ግን
አጫጭር ዜናዎችን እናስደምጣችሁ።
ከዜናዎቹ ጋር ተመልሰን መጥተናል። በኦሮሚያ ክልል ምዕራብ ሐረርጌ ዞን በአራት ወረዳዎች ላይ የአንበጣ ወረርሽኝ መከሰቱንና ዞኑም ወረርሽኙን ለመቆጣጠር ጥረት እያደረገ መሆኑን አስታውቋል። የዞኑ ግብርናና ተፈጥሮ ሀብት መምሪያ ኃላፊ የሆኑት አቶ አነስ አልዩ በተለይ ለቪኦኤ እንዳስታወቁት ወረርሽኙ እስከ ዛሬው ቀን ድረስ 1175 ሄክታር ላይ ያረፈ ሰብልን ሙሉ በሙሉ ያወደመ ሲሆን አንበጣው ግን በ17500 ሄክታር ላይ ሰፍሮ እንደሚገኝ አስታውቀዋል። ዘገባው የአዲስ ቸኮል ነው። የሶማሌ ክልል የሲቲ ዞን የሀገር ሽማግሌዎችና አመራሮች ባለፈው ሳምንት የሰላም ሚኒስቴር ባዘጋጀው የአፋርና ሶማሌ የህዝብ ለህዝብ መድረክ ላይ ሶማሌ ተሳታፊዎች አልነበርንም ሲል ከሰሱ። የሶማሌ ነዋሪዎች የሚበዙባትና በአፋር ክልል ስር የምትገኘው አወዛጋቢዋ አዳይቱ ወይም ገዳማይቱ ከተማ ላይ በተዘጋጀው መድረክ ላይ የፖለቲካ አመራሮችም የኢሳ ጎሳ ኡጋዝም ሆነ የአገር ሽማግሌዎች ተሳታፊ አልነበሩም። በተቃራኒው በዕለቱ በርካታ የኢሳ ሶማሌዎች ከተማዋን ለቀው እንዲወጡ መደረጋቸውንና የተወሰኑትም ታስረው እንደነበር አስታውቋል። የሰላም ሚኒስቴር ግን መድረኩ በሁለቱ ክልሎች መካከል ሳይሆን አፋር ክልል ውስጥ ባሉ አፋሮችና ኢሳዎች መካከል የተዘጋጀ ነው ብሏል። ኮንፈረንሱ የተካሄደባት የአዳይቱ ከተማ አፋርና ሶማሌ ክልል በይገባኛል ከሚወዛገቡባቸው ሶስቱ ቀበሌዎች አንዷ ናት። አዲስ ቸኮል ዝርዝሩ አለው።
መንግስታት ዜጎቻቸውን ለመሰለልና ምርጫዎችን በሚፈልጉት መንገድ ለመጠምዘዝ ኢንተርኔትን እንደሚጠቀሙ ተቀማጭነቱ ዩናይትድ ስቴትስ የሆነው የኢንተርኔት ነጻነት ተከታታይ ቡድን አስታወቀ። ፍሪደም ሀውስ የሚባለው ቡድን ባልደረባውና ፍሪደም ኦን ዘ ኔት የ2019 የመረቡ ነጻነት በ2019 ዓ.ም በሚል ርዕስ ዛሬ ባወጣው ሪፖርት ተባባሪ ጸሐፊ የሆኑት አሊ ፊንክስ ለቪኦኤ በሰጡት ቃል የዚህ ዓመት የድርጅታቸው ጥናት ርዕሶች ሁለት እንዳልነበሩና ምርጫዎችን ለማበላሸት መንግስታት የሚያደርጉት ጥረትና ዜጎቻቸውን የሚያሰልፉበት መንገድ መሆናቸውን ገልጸዋል። ቀኝ ነጠቅ ፖለቲከኞችና መንግስታቱ ኢንተርኔትን የሚጠቀሙት ብዙውን ጊዜ የተሳሳቱ መረጃዎችን ለማሰራጨት መሆኑን ፊንክ አመልክተዋል። ፍሪደም ሀውስ የኢንተርኔትን መከታተል ከጀመረ አንስቶ ባለፉት 10 ዓመታት የነጻነቱ ሁኔታ እያሽቆለቆሉ መምጣቱን ሪፖርቱ ይናገራል። ኢትዮጵያ ግዙፍ ማሻሻል ካሳዩ ሀገሮች መካከል ብትሆንም ኢንተርኔት አሁንም ነጻ አለመሆኑ ተነግሯል። ኖት ፍሪ ወይም የኢንተርኔት የነጻነት አገር አይደለችም በሚል ምልክቷ ተቀምጧል።
የምስራቅ አፍሪካ በይነ መንግስታዊ ባለሙያዎች 23ኛ መደበኛ ስብሰባ ዛሬ በኤርትራ ዋና ከተማ በአስመራ ተከፍቷል። በዚህ የሶስት ቀናት በሚቆየው ስብሰባ ከ250 በላይ ከምስራቅ አፍሪካ ሀገራት የመጡ ተወካዮችና አጋር የኢኮኖሚ ድርጅቶች በቀጠናው አዲስ ውህደትና ትብብር ለመፍጠር በሚያስችሉ ጉዳዮች ላይ ይወያያሉ ተብሏል። ዘገባውን ያደረሰን ብርሃነ በርሀ ነው። ለአመታት በሶማሊያ ከደረሱት የጎርፍ አደጋዎች ግዙፍ ሆነው የሰሞኑ የጎርፍ አደጋ ተከትሎ ከ300,000 ሰዎች በላይ ቤት አልባ ሆነዋል። አንዳንድ የሀገሪቱ ክፍሎችም በተለይም በለትወይን የተሰኘው ማዕከላዊ ሶማሊያ አካባቢ በአደጋው እጅጉን ተጎድተዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ቃል አቀባይ አንድሬ ማሃቼክ በቀን 3 ጊዜ በ10 በረራዎች 60 ሜትሪክ ቶን አቅርቦቶችን ለማጓጓዝ የጊዜ እቅድ እንደወጣም ተናግረዋል። በሌላ በኩል የዓለም የጤና ድርጅት የጎርፍ አደጋውን ተከትሎ በጎርፉ የተጠቁ አካባቢዎች የኮሌራ መነሻ የሆኑና የወባና የተቅማጥ ተዛማጅ ምልክቶችም እየታዩ መሆናቸውን ጠቅሷል። የመንግስታቱ ድርጅትም የጎርፉን አደጋ ተከትሎ በመጪው ሐምሌ የድርቅ ስጋት እንደሚኖር አሳስበዋል።
ሰፊ ስፋት ያለው ስፍራ በጎርፍ ስለተጥለቀለቀ የአውሮፕላን ስምሪቱ በሚገኘው ለማረፍ በሚያስችል መሬት ልክ በእጅጉ ይወሰናል። ከአጋሮቻችን መረጃ እንደተረዳ ነው ከመዲናይቱ ሞጋዲሹ 340 ኪሎ ሜትር ርቆ የሚገኘው በልት ወይኔ አካላይ ሰፈሮች በጎርፍ ተጥለቅልቀዋል። በመቶዎች የሚቆጠሩ ነዋሪዎችም በየቤታቸው ውስጥ በአጣብቂኝ ውስጥ ይገኛሉ።
የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ቃል አቀባይ አንድሬ ማቼክ ናቸው። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እናመሻለን።
አሁን
ወደ
ቀዳሚ ራሳችን እንሻገር።
በኢትዮጵያ ሰሞኑን የተፈጠረው ጥቃትና ግጭት የተጎዱት ቤተሰቦች ምንም አይነት የፖለቲካ እውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ እንዳልተከታተሉ ገልጸው በእነሱ ላይ የደረሰው በሌሎች ላይም እንዳይደገም የሕግ የበላይነት እንዲረጋገጥም ጠይቀዋል።
አዎ አድማጮች፣ ይህንን በተመለከተ ሰፋ ያለ ማብራሪያን አሰናድተናል። ለዛሬ ከደረሰልን እናሰማችኋለን፣ አሊያም ግን በነገው ምሽት ጠንከር ብሎ ተሰናድቶ ይቀርባል። ወደ ተከታዩ ዘገባ ነው የምናልፈው። የመላው ዓለምን የግብይት ሂደት ከቀሩት ግኝቶች አንዱ የበይነ መረብ ላይ ግብይት ነው። አማዞንና አሊባባን የመሰሉ ግዙፍ ተቋማት በየዓመቱ በቢሊዮኖች የሚቆጠሩ ገበያተኞችን ያገለግላል። ግብይታቸው በይነ መረብ ላይ ያለ ሸቀጦችን ደንበኞች ደጅ ድረስ ያደርሳሉ።
ባህላዊው የእጅ በእጅ ግብይት በዋናነት በሰፈነባት ኢትዮጵያ ውስጥ የበይነ መረብ ላይ ንግድን ለማስፋፋት አዲስ መርካቶ የተሰኘ አውታር ስራውን ከጀመረ ሰነባብቷል። ሀብታሙ ስዩም ከአዲስ መርካቶ ዋና ኃላፊ አብይ ስላሴ ጋር ስለ አውታሩ የእስካሁን እንቅስቃሴና የበይነ መረብ ላይ ንግድን የተመለከቱ ጉዳዮችን ተወያይቷል።
መርካቶ የአፍሪካ ትልቁ አውላላ ገበያ፣ ብዙ ሺዎች በየዕለቱ በእጅ በእጅ ግብይት የሚሳተፉበት የሞቅ አድባር ነው። የዚህን ስፍራ ስም የተዋሰው ሌላ ገበያ ግን በበይነ መረብ ላይ የሚገኝ ነው። የዚህ ግብይት አውታር መስራች የሆኑት አቶ አብይ ስላሴ እንደሚናገሩት አውታሩን መጀመር ያስፈለገው በባህላዊው ግብይት ውስጥ ያሉ ውጣ ውረዶችን ለማስቀረት ነው።
ኢትዮጵያ ውስጥ ብዙ አይነት ምርቶችን የሚያቀርቡ ንግድ ላይ የተሰማሩ ሰዎች አሉ። ለእነሱ እንዴት ነው ንግድን ፕሮዳክታቸውን ለዓለም ወይም ደግሞ ለተለያዩ ከተማ ውስጥ ላሉ ኢትዮጵያውያን፣ ሀገር ውስጥ ላሉ ኢትዮጵያውያን ማቅረብ የሚችሉት? እሱን እንዴት እናቃልላለን? ሁለተኛ ነገር በርከት ያሉ አቅራቢዎች ምርቶቻቸውን ኦንላይን በሚያደርጉበት ጊዜ ገበያተኛው ማለት የሚፈልገውን ተመልክቶ አነጻጽሮ ጥሩ ዋጋ የሚያገኝበትን ቶሎ አቅርቦት የሚመጣለትን መርጦ ለመግዛት ይችላል ማለት ነው። በዛ ሰዓት ደግሞ የሎጂስቲክስ ሲስተምም ስላለን ማለት ምርቱ እንደተገዛ ቴክ አድርገን ካለበት ቦታ ገበያተኛው ቤት ድረስ የመውሰድ የሎጂስቲክ ዴሊቨሪ ሲስተምም አለን።
የአዲስ መርካቶ ድረገጽን እያሰስኩ ነው። የዕለት ተዕለት መጠቀሚያ ሸቀጦች፣ አልባሶች፣ ኤሌክትሮኒክሶች ለሽያጭ መቅረባቸውን እያየው ነው። ሙሉ በግ ሳይቀር እንደሚሸጥ ይታየኛል። ከዋና ሥራ አስኪያጁ እንደተረዳሁት ደንበኞች የፈለጉትን ሸቀጥ ካዘዙ በኋላ በዕለቱ ወይንም እስከ 5 ቀን ድረስ ቤታቸው ድረስ ሸቀጡ እንዲደርሳቸው ይደረጋል።
ኢትዮጵያ ውስጥ ይሄ ቴክኖሎጂ መቼ መጥቶ እንገበያይበታለን ብለው በተስፋ የሚጠባበቁ ብዙ ሰዎች ነበሩ። በተለይ ደግሞ ኢትዮጵያውያን ስለሆነ ሌላ ትላልቅ እንደ አሊባባ ወይም እንደ አማዞን መጥቶ ሳይሆን በኢትዮጵያውያን የተሰራ ኢትዮጵያውያን የሚያቀርቡት ድርጅት ስለሆነ በሱ በጣም ደስ ብሏቸዋል።
አቶ አብይ ስላሴ በስካሁኑ የሥራ ዘመናቸው በተለይ አዳዲስ የሥራ ዕድል መፍጠራቸው እንደሚያስደስታቸው ይናገራሉ።
ሌላው ደስ የሚለን ነገር ደግሞ ከሰዎቹ ምንሰማው የሥራ ፈጠራ በሀገሪቷ ውስጥ የሥራ ፈጠራን ይዘን እየመጣን ስለሆነ መንገድ ላይ ለምሳሌ የሚነዱት ድራይቨሮቻችን የገቢያቸው ሰፋ እያለ ስለመጣ እንዲሁም ደግሞ አንትርፕረኖሪያል እንዲሆኑ የራሳቸው ድርጅት እንዲመሰርቱ አንዳንድ አሁን በአሁኑ ለምሳሌ ብናየው ለእኛ ድራይቭ ማድረግ የጀመረ አንድ ወጣት የራሴን መስሪያ ቤት ከፍቼ ድራይቨሮች የራሴን መኪና ገዝቼ ለእናንተ አብሬ ልስራ ብሎ አንትርፕረኖሪያል እንዲሆን ስለረዳ ነው። እንደሱ አይነት ነገሮች ማየት እንወዳለን። ከእኛ መቅጠር ብቻ ሳይሆን ራሳቸው ደግሞ ሰው ቀጥረው ማሰራት እንደሚችሉ ሲረዱት እሱ በጣም እኛን የሚያረካንቁ ዋና ኢትዮጵያም የመጣንበት ዋነኛ ምክንያት ነው።
በቅርቡ አዲስ አበባ ላይ እንዲከናወን ቀን በተቆረጠለት የአፍሪካ የፋይናንስ ቴክኖሎጂ ጉባኤ ላይ ሐሳባቸውን እንዲያቀርቡ ከተመረጡት መካከል አንዱ ናቸው። ይህንን እድል በመጠቀም የኤሌክትሮኒክስ ክፍያ የበይነ መረብ ላይ ንግድን ለማቀላጠፍ ስላለው ርባና ለማስረዳት እንደተዘጋጁ አጋርተውኛል።
በአሁኑ ሰዓት ትንሽ ኢትዮጵያ ውስጥ መታገዝ ያለበት ሴክተር ኢ-ፔመንት ሲስተም ነው። እሱ ላይ ተሳትፈን አዲስ መርካቶ የፊንቴክን ቴክኖሎጂ ከህዝብ ጋር መገናኘት የሚችል መገልገያ መሳሪያ ነው ብለን የምናስበው በኢንተርኔት መከፈል የሚችለው እንደ አዲስ መርካቶ ያሉ ድርጅቶች እኛ መሀል ላይ ያለን ተቋም ስለሆንን በተገልጋዩና በቴክኖሎጂ መካከል ያለን ድርጅት ስለሆንን ያንን እንዴት አድርገን ማሳተፍ እንችላለን። በአሁኑ ወቅት የኔፔ የሚባል የፋይናንሻል ቴክኖሎጂ ድርጅት አለ ኢትዮጵያ ውስጥ። የእነሱን ያከፋፈል ስልት ይዘን እኛ ቀርበናል። እዛ ላይ ነው ዋናው ሀሳብ ይዘን ለመቅረብ ያሰብነው።
ከጎረቤት ሀገራት ጋር ሲነጻጸር የበይነ መረብ ላይ የንግድ ዘርፍ ኢትዮጵያ ውስጥ ገና በጅምር ላይ እንደሚገኝ የሚያነሱት አቶ አበይ ስላሴ የአዲስ መርካቶ ህልም በመላው ዓለም ላይ ገናና የሆኑትን አውታሮች ፈለግ በመከተል የዓለም አቀፍ የዲፕሎማሲ መናገሻ ከሆኑት ሀገራት መካከል አንዱ የሆነችው ኢትዮጵያን ከዘመኑ የግብይት መንፈስ ጋር ማቀራረብ እንደሆነ ነግረውኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ጽዮን ግርማና አይደን ገረመው እያስተናገድናችሁ እናመሻለን።
ግን አንቺ አሁን የበይነ መረብ ግብይት የሚል ዘገባ ነው የቀረበው። ሳይሽ ትጠራጠሪያለሽ የበይነ መረብ ላይ ግብይት ለማድረግ?
አይገርም። የሀገሬ ልምድ አለቀቀኝም። እየደፈርኩ ነው። አሁን
እየደፈርሽ ነው አይደል? ኢንተርኔት ላይ የሚደረግ ግብይት አንዳንድ ጊዜ ካርዶች ምን ስለሚሰረቁ፣ ከካርዶች ላይ ገንዘቦች ስለሚሰረቁ አንዳንድ ሰዎች አይደፍሩም። አንዳንድ ሰዎች ደግሞ በጣም ተዳፍረው የመግዛት ነገር አላቸው። ከእናንተ ቤት የሚዳፈር ሰው አለ?
ባለቤቴ ነገሮችን ያቀላል። እንግዲህ ወንዶች ወይም ደግሞ ድፍረት አለ። እኛ ደግሞ በዚህ አገር የሚያሰጋ የማንነት ጥያቄም ስላለ እንዳልሹ እንጠነቀቃለሁ።
እኔም ለነገሩ ከጠንቃቆቹ አንዱ ነኝ። እንግዲህ ይሄ አዲስ መርካቶ አዲስ ነገር ይመስላል፣ እየተስፋፋ ያለ ይመስላል። መልካም እድል ነው የምንላቸው። ሌሎችም እንደዚህ አይነት የኢንተርኔት ላይ ግብይትን ከኢንተርኔት ጋር የተያያዘ ቴክኖሎጂ ነክ ነገሮችን ተጠቅመው ራሳቸውንም ሌሎችንም ለመለወጥ የሚሰሩ ወጣቶች በተለይ ካሉ እኛን እንድናነጋግራቸው ታሪካቸውን ለሌሎች እንድናካፍል ቢያደርጉ በጣም ጥሩ ነው ብለን እንመክራለን።
በፌስቡክ ገጻችን ላይ እንግዲህ በውስጥ ሊተውልን መልእክት ሊተውልን ይችላሉ ማለት ነው። በዚሁ አጋጣሚ
ልክ ነው። ሌላም አስተያየት ካላቸው ተከታዩ ዘገባ በአንቺ የተሰናዳ ነው። ፍረወይኒ መብራቱ ኢትዮጵያውያን ሴቶች ወርሃዊ የተፈጥሮ ጸጋቸውን በክብር እንዲቀበሉ ለማገዝ ተመልሶ በጥቅም ላይ መዋል የሚችል የሴቶችን የንጽህና መጠበቂያ ሰርታ እያከፋፈለች ትገኛለች። በዚሁ ስራዋ ደግሞ የ2019 ዓ ም የሲኤንኤን ጀግኖች የህዝብ ምርጫ ላይ ምርጥ 10 ውስጥ ገብታ ቶፕ 10 ማለት ነው የተወዳደረች ትገኛለች። ስለ ስራዋና ስለ ውድድሩ ነው ያነጋገርሻት። እስቲ አድማጮች የኤደንን ዘገባ አብረን እንስማ።
ኢትዮጵያዊቷ ፍሬወይኒ መብራቱ የዘንድሮ የ2019 ዓ ም ምርጥ 10 ሲኤንኤን ጀግኖች መሐከል ገብታለች። በዚህ ትልቅ ዓለም አቀፍ ውቅና ያለው ውድድር ላይ ከመርጦቹ 10 ውስጥ ለመካተት የበቃችው በኢትዮጵያ ያሉ ሴቶች የተፈጥሮ ወርሃዊ ጸጋቸውን በክብር እንዲቀበሉ በማበረከት ላይ ላለችው አስተዋጽኦ ነው። ፍሬኒ በገጠሪቱ ኢትዮጵያ ላሉ ሴቶች በድጋሚ መጠቀም የሚችሉት የንጽህና መጠበቂያ ያመረተች ከ300,000 በላይ ለሚሆኑ ሴቶች አከፋፍላለች። በልጅነቷ ወርሃዊ ጸጋዋን ተከትሎ የነበራትን ስሜት እንዴት አስተዋውሳለች?
እኔ ከቤተሰቦቼ ትንሽዋ ነኝ። ሁሉም ከኔ በላይ ናቸው ሴቶች ማለት ነው። ለወር አበባ ጉዳይ ምንም ሳላውቅ ነው ያለች። ይህን ሲባል እንግዲህ ከምጨርስ ድረስ ሀይ ስኩል ማንም የማናግረው አልነበረኝም። ከዛም አልፎ ያው ስንሸማቀቅ የሞዴስን ጉዳይ ሳናውቅ ያደጉ ይህ ሁሉ በጣም ይጸጽተኛል እስካሁን ድረስ እና እንዴት ብሎ ይሄ ችግር ነው የሚፈታው የሚልን ነገር አእምሮ ላይ ተቀርጸዋል። በጣም አሰቃቂ የሆነ ጊዜ ነበረ ለኔ እንደ ማንኛውም ሴት ማለት። ከዛም ወደ አሜሪካን ስመጣ ሱፐር ማርኬት ሄደሽ የሞዴስን ምርጫዎች ስታይ በጣም ባናቆትና እንዴት እድለኛ ነው የሚለውን ጊዜ ነበረ ለኔ። በዛ ሰዓት ግን በሚሊዮኖች የሚቆጠሩ የገጠር ሴቶቻችን እንዴት ብላ ነው ይህንን ምርጫ የምታገኘው የሚለውን ነው በዛ ሰዓት እኔ ጭንቅላቴ ላይ ማሰብ የጀመረው ማለት ነው። እንግዲህ በየወሩ ሲመጣ እንግዲህ ማስታወሴም አልቀረም። ስለዚህ በዚህ ነው ተገፋፍቼ ይህንን ነገር መቀረፋለን።
በውጭ ሀገር ቆይታዋ ኬሚካል ኢንጂነሪንግ ያጠናችው ፍሮዌኒ ከአመታት ቆይታ በኋላ ወዳደገችበት ቀዬ ተመልሳ ሴቶችን ስለ ወር አበባ ለማናገር ስትሞክር አሁንም ድረስ በእፍረት መሸሻቸው መፍትሄ ወደ መሻቱ በቆራጥነት እንድትገባበት ገፋፍቷታል።
ወደ ሀገራችን ስንመለስ ሲል አሁንም ማወቅ የምፈልገው ግን ሴቶች እንዴት ይሆን ላይፋቸው የሚለውን በጉጉት ጠብቅ ነበረ። ተቀይሮ ይሆናል ወይ ያልኩ መጠየቅ ስጀምር ለሴቶች በጣም በመሰቀቀን ምንድን ነው ፊታቸውን እያዞሩ ለምንድን ነው ይህን ጥያቄ ከምትጠይቅን የሚለውን ነገር ነበር። ለካ ምንም ነገር እንዳልተቀየረ ተገነዘብኩኝ ማለት ነው። እና በጣም ያሳቀቀኝ ግን በገጠር አካባቢ ሄጄ ምንድን ነው የምትጠቀሙት ምስ አንድ ሴት ጠይቃት በሚገርም ሁኔታ ጉድጓድ ቆፍረን ቁጭ እንላል። እንዴት እንደ ቧንቧ የሚፈስ ሲከፈት ሲዘጋ አይደለም። ስለዚህ በጣም አሳቀቀኝ እና በዛ ሰዓት ስምን ታዲያ ምን ማድረግ ነው ያለብን? አንድ ነገር መሰራት አለበት እንጂ እንዴት ሴቶች ልጆች እንደዚህ እያሉ መኖር ይችላሉ? ማሰብ ጀመርኩኝ ማለት ነው። ወደ 98% ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ፓንቲን የማያውቁ ህዝብ ነው ያለ። እንዴት ነው እንደ ሴት ልጅ ያለ ሞዴስ መኖር የምትችይው የሚለውን መቀረፍ አለበት። በቃ በፈረንጅ ከ2005 ጀምሬ ስራ ጀመርኩኝ። ባየሁት በሰለጠነው ዓለም አሁን የአካባቢን ብክለትን በጣም የሚያስቸግረው ያለ ሞዴስ። ስለዚህ እኔም ማስበው ያለሁትም ታጥቄ ተመልሶ ጥቅም ላይ የሚውል ነገር ግን ለሴቷ በቃ ተትሸማቀቅ ተተሰብኝ ወይም እንዲሆንብኝ ብላ የማትሸማቀቅበት ምርት ማምረት አለብኝ። ገንዘብ ቆጣቢ መሆን አለበት። ከባቢን ብክለት የሚቀንስ መሆን አለበት። ስለዚህ ይህንን የፈጠራ ሞዴል ሰርቼ በሳይንስና ቴክኖሎጂ ፓተንት አግኝቼ የጀመርኩት ማለት ነው።
ማርያም ሰባ ስትል የሰየመችው ድርጅት ከሌሎች መንግስታዊ ካልሆኑ ግብረሰናይ ድርጅቶች ጋር በመተባበር እነዚህም በድጋሚ በጥቅም ላይ መዋል የሚችሉ የንጽህና መጠበቂያዎችን ለትምህርት ቤቶች በነጻ በማከፋፈል እያገዛት ነው። ከዚህም በተጨማሪ በሴቶች ወርሃዊ ጸጋ ላይ የአስተሳሰብና የባህሪ ለውጥ ለማምጣት በ9 ቋንቋዎች የተተረጎመ የማስተማሪያ መጽሐፍትን ማዘጋጀት ያከፋፍላሉ።
የግንዛቤ ችግር ትልቅ ነው። በመጀመሪያ ጊዜ ዲግኒቲ ፒሪየድ የሚባል ኦርጋናይዜሽን ተመስርቶ ከ5 ዓመት በፊት ተባብረው በሪሰርች ደግሞ ታግዘው ማለት ነው በ9 የተለያዩ የሀገራት ቋንቋዎች ተተርጉሞ እና በማስተማር ይሄ የተፈጥሮ ጸጋ የሆነ በየወሩ የሚመጣ ለዚህም ነው የሴቶች ልጆች እና ወንዶችን የሚለየን አንዱ ቀንዱ ነገር ይሄ ነው። እኛም የምንፈጠረው እሱ ስላለ ነው። ስለዚህ ይህንን ሲመጣ ሁሉም ባት ይሁን ወንድም ይሁን ይህንን አውቆ እንደ ነውር ሳይሆን በመሰረታዊ ነገር በቃ ተፈጥሮ ነው ማለት። ስለዚህ እንደዚህ ብለን ነው የምናስተምራቸው። ከ300,000 የሚሆኑ ሴቶች ልጆች ተጠቃሚ አድርገዋል። እንኳ ሴት ምን ትለኛለች? ነጭ ልብሳችንን ልናደርግ አረግሽን ያለመሸማቀቅ። ይሄ ማለት የደስታ ቀን ሆነ፣ ከሀዘን ወደ ደስታ የሆነበት ጊዜ ሆነ። ስለዚህ ይህንን ሲሉሽ ታዲያ ምን ያህል ደስታና ምን ያህል ችግራቸውን እንደተቀረፈ ነው የሚያሳይ። እንግዲህ ይህንን ቶፕቴን ወይም 10 ላይ ደረጃ የደረስ ነው ትልቅ ፋይዳ አለው። አሁን የምጠይቀው ለኢትዮጵያኖች ለመላው ዓለም ሕዝብ የተዘጋጀው የሲኤንኤን ሂሮ ቶፕቴን አንደኛው ለመሆን የሕዝብ ድጋፍ ስለሚያስፈልግ በሲኤንኤን ሂሮስ ዳት ካም የሄዳችሁ ድምጻችሁን እንድትለግሱልን በትህትና እንጠይቃለን። ይሄ ማለት ደግሞ ለሀገራችን ገጽታ ይሁን ለአፍሪካውያን ትልቅ ፋይዳ ስላለው የችግሩም ዋናው የሆነውን የሴቶች ጉዳይ በሀገራችን መቅረፍ የተቻለች ሀገር ተብሎ አሻራችንን እንድናሰፍን ድምጻችን ብትሰጡኝ በትህትና እጠይቃለሁ።
ግዙፉ የአሜሪካ የሚዲያ ተቋም ሲኤንኤን የሚያዘጋጀው የሲኤንኤን ጀግኖች ከተጀመረ ዘንድሮ 13ኛ ዓመቱ ሲሆን እስከ $100,000 የሚያስገኝ ሽልማት አለው። አሸናፊዎቹ በሲኤንኤን ግድረ ገጽ ላይ በሚደረግ የህዝብ ምርጫ የሚመረጡ ይሆናሉ። ምርጫው እስከ ህዳር 23 2012 ዓ.ም ለህዝብ ክፍት ይሆናል። አሸናፊዎቹም ህዳር 28 2012 ምሽት ላይ ይፋ ይደረጋሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደን እናመሰግናለን። እኛም ደግሞ ተከታትለን ውጤቱን በድረገጻችንም በሪዩናችንም ላይ ይዘን እንመለሳለን። ተከታዩ ዘገባችን ወደ መቀሌ ነው የሚወስደን። የዛሬው ዘጋቢዎች መስኮት ዘጋቢያችን ሙልጌታ የዩኒቨርሲቲዎች ሰላምን በመፍጠርና በአንድነት በመኖር ለሀገር አንድነት መስራት አለበት ያሉ ቪኦኤ ያነጋገራቸው የመቀሌ ዩኒቨርሲቲ ተማሪዎችን ይዟል። ስለ ዩኒቨርሲቲ ህይወታቸውና ስለ ወቅታዊ ሀገራዊ ጉዳዮች ያነጋግሯቸዋል። ወደ ሙልጌታ አጽፋ ዘገባ።
ኤርሚያስ አዳነ ከኦሮሚያ ክልል ቢሾፍቱ ከተማ ለከፍተኛ ትምህርት ወደ መቀሌ ዩኒቨርሲቲ መጥቷል። አሁን 3ኛ ዓመት ተማሪ ነው። በዩኒቨርሲቲ ቆይታው ከተለያዩ የሀገሪቱ አካባቢዎች የመጡ ተማሪዎች እንዲተዋወቅ እንዳስቻለው ይናገራል።
የከፍተኛ ትምህርት ተቋማት የተለያዩ ባህሎችን ከማሳደግ ጋር ትልቅ ድርሻ አላቸው። ምክንያቱም የከፍተኛ ትምህርት ተቋማት በትንሽ ኢትዮጵያ ይመስላሉ። ምክንያቱም የተለያዩ ብሔር ብሔረሰቦች መገኛ እንደመሆናቸው መጠን የተለያዩ ተማሪዎች ከተለያየ ብሔረሰብ፣ ከተለያየ አካባቢ፣ ከተለያዩ የአኗኗር ዘይቤ ካላቸው ሰዎች ጋር የመገናኘት እድሉ ሰፊ ስለሆነ አንዱ የሌላውን ያለው ነርዘቤ የማህበረሰብ እሴቶች የተለያዩ ማለት ሁላችንም አንድ አይነት የመጣን በማህበረሰብ አንድ አይነት እሴት አሉ ብዬ አላስብም እና አንዱ የሌላውን የማረድሉ ሰፊ ነው። በዛ ነገር ከፍተኛ አስተዋጽኦ አሉ ብዬ አስባለሁ።
ዘመናዊ አውደው የተባለች ተማሪ ደግሞ ከአማራ ክልል ባህር ዳር ከተማ ነው ወደ ዩኒቨርሲቲ የመጣችው።
በሰላም ነበረ የቆየ ነው። ባሳለፍኩት 3 ዓመት በጣም ደስ የሚል ማለት ያለን ሪሌሽን ከብሔር ብሔረሰቦች ጋር በጣም የተነከረ ነበረ። ከመቀሌ ማህበረሰብ ጋር ደስ የሚል ነው። እንግዳ ተቀባይ ማህበረሰብ ነው መቀሌ። እንደሚሰማው አይደሉም፣ በጣም ደስ የሚሉና አሪፍ የሆነ ሪሌሽን ነው የነበረን። ደስ የሚል ዩኒቨርሲቲ ነው መቀሌ ዩኒቨርሲቲ። ላይፍ ኤክስፔሪንስ ማለት አንድ ብለን እንደጀመርን አድርጊ ነው የማስበው። ያለን መስተዋድድነት፣ ያለን መስተጋብር ከብሔር ብሔረሰቦች ጋር ደስ የሚል ነው።
ከአዲስ አበባ ከተማ የመጣው የዩኒቨርሲቲ ተማሪ አልአዛር ሙልጌታ የተባለ በበኩሉ በመቀለ ዩኒቨርሲቲ ቆይታው ከሌሎች አብሮ የመኖር ባህል እያዳበርኩ ነኝ ብሏል።
እስካሁን ካየሁት ድረስ በጣም ደስ ይላል። ፍቅር ነው እዚህ ያለው፣ ምንም ነገር ያለ የለም። በቃ ከሁሉም ጋር ነው የምንግባባውም። ትምህርቱም ጥሩ ነው። ከሌላ ከተማ የመጡ እንትኖች ጋር አለመስማማት ሲኖር ነው ብጥብጥና የሚነሳው ብዬ ማስብ እና እዚህ ያሉ ደግሞ በተለምዶ ሎካል የምንላቸው በጣም ከኛ ጋር ምንም ችግር የለባቸውም። አንድ ላይ ነው የምንበላውም፣ ካፌም ምንም በቃ ችግር የለውም። ስለዚህ እዛ አመጣጡ ምለው ከአካባቢ ነዋሪ ወይም እዛው ያሉ የተወለዱ ህዝቦች ጋር ያስተሳሰብ ለውጥ አለ ብዬ ነው ማስበው። ስለዚህ እዚህ ያሉት እንዳየ ነው ምንም ነገር በቃ ከኛ ጋር በደስታ በፍቅር ነው የምንኖረው።
ተማሪዎቹ በሰጡት አስተያየት በዩኒቨርሲቲ ቆይታቸው የብሔር ብሔረሰቦች ባህል ከማወቅ በተጨማሪ በአንድነት በመኖርና በመስራት ውጤት ማስመዝገብ እንደሚቻል አይተንበታል ብለዋል።
ለምሳሌ ከኦሮሚያ ክልል የመጣና ከጋምቤላ አካባቢ የመጡ ሰዎች አንድ አይነት የአኗኗር ዘይቤ የሚሆን የባህል ሴት አይኖራቸውም። ከኦሮሚያ ክልል የመጣው ከጋምቤላው ክልል ከመጣው ላይ የተለያዩ የባህል ሴቶችን የመቅሰም የመልመድ አይነት የጋምቤላውም ከኦሮሚያ ክልል የአማራውም ከተለያዩ እንደዚህ አይነት ነገሮች አሉ እና እንደዚህ አይነት ነገሮች አስተዋጽኦቹ ከፍተኛ ነው ለማለት ነው። የተማሪውን ለሰላም ያለውን ከፍተኛ አስተዋጽኦ አይቻለም። የመቀሌ ዩኒቨርሲቲ አመራር ሂደትን ብቃትም ሊያሳይ ይችላል። ከዛ በተጨማሪ ግን የእነሱ ብቻ በቂ ነው ማለት አይቻለም። ተማሪው ለሰላም ያለው ፍላጎት፣ ለመማር ያለው ፍላጎት፣ ያለው ነገር አስጠብቆ የመሄድ በተለይ ደግሞ የህዝቡ በተለይ ከተማሪ በተጨማሪ የከተማው ነዋሪ ወይም የመቀሌ ከተማ ያሉት ህዝብ ለሰላም ያላቸው ፍላጎት ከፍተኛ እንደመሆኑ መጠን ያን ነገር በማስጠበቅ በኩል የሁሉም አካላት ትልቅ አስተዋጽኦ ነበረው።
ካፌ ላይ ስትሄድ ስቲል ክላስ፣ ዶርም፣ አጠቃላይ ዩኒቨርሲቲ በጣም ብሔር ብሔረሰቦችን እንድታውቅ ታደርጋል። ከአንዱ ብሔር ያልተማርከውን ከአንደኛው ብሔር ትማራለ። አንደኛው ብሔር ላይ እንዴት መዋደድ እንዳለብክ የትንሿ ኢትዮጵያ ናት ዩኒቨርሲቲ ውስጥ የሚባለው እውነት ነው። ትንሿ ኢትዮጵያ ነች እና የማታውቀውን ብሔር በደንብ ታውቃለህ፣ የማታውቀውን ቋንቋ በደንብ ትለምዳለህ፣ በጣም ደስ የሚል ነገር ነው ያለው። ማለት ከሶማሌ ጋር አለ፣ ከኦሮሞ አለ፣ አማራ አለ። እንዲህ በጣም ቀልቀል ብለን ስንማር አዲስ ብሔር ሌላ ዓለም ነው የምንፈጥረው። በጣም ደስ የሚል ነገር ነው ያለው።
አንድ ላይ መኖር በጣም ትልቅ ነገር ነው። አንድ ሲቀጥል ደግሞ ብዙ የምንማርበትም ለሀገሪቱም ትልቅ እድገት ሊሆን ይችላል። ምክንያቱም በተባብረን ስንሰራ በጣም ትልቅ ነገር እንሰራለን ብዬ አስባለሁ። ያው አዲስ ስመጣ ያው ብዙም ያው ከጓደኞች ከአዲስ አበባ የመጡት አንድ ላይ ነው የሆነው። ከዚ በኋላ ግን ያው በስፖርትም በምንም እየተግባባ በትምህርትም እየተግባባ ይመጣል። እንዲህ ግን እንደ አጋጣሚ ማርኬቲንግ ብዙዎቹ የአዲስ አበባ ልጆች ናቸው። ብዙ ምንትን የለም። ግን አሁን እኔ በጣም ከሌላ ሰው ጋር ተዋወቃለሁ በስፖርት ምክንያት ምናምን ማለት ነው። እዚህ አሁን እንደዛ ስንተዋወቅ በቃ ከርክርኩ በቃ በደንብ ነው ሰና የምንባባለው ማለት ነው። የዶርም ልጅ ደግሞ ያው ከሌላም ከተማ የመጡት አሉ። ከኦሮሚያ ክልል ይመጣለ፣ ከአማራ ክልል ይመጣለ። ስለዚህ አንድ ላይ ኖር ነው፣ አሁንም አንድ ላይ ነን። በቃ በዛው ነው የተዋወቅ ነው። ግን አሁንም አንድ ላይ ነን። ጥሩ ጓደኝነት አለ፣ መስማማትም አለ።
በዩኒቨርሲቲዎች ያለውን የአብሮ መኖር መልካሙን ባህል በመውሰድና የሚታየው ችግር ደግሞ በመፍታት ለሀገር ግንባታም ልናውለው ይገባል በማለት ተማሪዎቹ ተናግሯል።
ሀገሪቱ ለምሳሌ ከፍተኛ ትምህርት ተቋማት ካሉ ተማሪ በጣም ብዙ የምጠብቃቸው ነገሮች አሉ። ከቀለም ትምህርቱ ወይም ደግሞ ከሚማሩ ትምህርት ክፍል በተጨማሪ ማለት ነው። ያም ነገር የሚመጣው ቅድም እንደነገርኩ ግቢ ውስጥ ባላቸው ያኗኗር እያጎለበቱት በሚሄዱበት ነገር ነው ማለት ነው። ያን ነገር ተግባር ላይ ማዋል አለባቸው ነው።
ለሀገሪቱ በዩኒቨርሲቲ ደረጃ ያሉ ፍቅር እዚህ ካስተማር ለሀገሪቱ ማስተማር እንችላለን። እና የዩኒቨርሲቲ ተማሪዎቹ በተፋቀሩ በተዋደዱ ቁጥር፣ እነሱ በተዋወቁ ቁጥር ለሀገሪቱ አሪፍ ነው ብዬ ነው የማስበው። ምክንያቱም እነሱ ናቸው ወጥተውም ስራ ላይም ወይም ረብሻ ሊያስነሱ የሚችሉ ሰዎች። እዚህ ተምረው ወይም እዚህ መስተዋደድነት ፈጥረው ከሄዱ ሀገሪቱ ላይ አሪፍ ነገር ይኖራል ብዬ ነው የማስበው።
አብሮ መኖር በጣም ብዙ ነገር የምንማረው ነገር አለ። አንድ ሲቀጥል ሰላም ይኖራል፣ ጥሩ እንቅልፍ እንተኛለ ብዬ አስባል። በቃ አብሮ ብንኖር አብረን ተሳስበን ብንኖር በጣም ትልቅ ፋይዳ ነው የምኖረው። ትምህርታችን ላይም ትኩረት አድርገን እንማራለን። ሲቀጥልም በቃ ለዘረኝነት የሚባለውን ነገርም የማጥፋት ትልቅ ነገር ተጽዕኖ ያመጣል ብዬ አስባለሁ።
ለአሜሪካ ድምፅ ሙልጌታ ጽባሃ መቀለ።
በዝግጅቶቻችን ላይ በሚኖራችሁ አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱ።
ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጾችንን ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
የዛሬው የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀን ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቤል ያቤሮ ነው።
አብረናችሁ ስናስተናግዳችሁ አምሽተናል። እንግዲህ በነገው ምሽት ደግሞ እንገናኝ። ደህና ደሩ።
Kun Radio Sagale Americati.